የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የመስከረም 9 2017 ዓ.ም መሰናዶ ጀመረ። በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን የአካባቢው አስተዳደር ገለጸ። በሌላ ዜና ደግሞ ጉባኤ ያካሄዱ የህወሓት አመራሮች መፈንቅለ መንግስት እያቀዱ ናቸው ሲሉ ራሳቸውን ከጉባኤው ያገለሉ የህወሓት አመራሮች ተናግረዋል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ እስከ አራት ሰዓት ድረስ ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው እስከ ምሽቱ አራት ሰዓት ድረስ አብሬያችሁ የሚቆየው የደንገረመው ነኝ። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን ታቀናብርልናለች። ደረጀ ደስታ ዋና አዘጋጅ ነው። ከሌሎች የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ለተሰናዱት ዜናዎች ወደ እንግድ ወልዴ እመራቸዋለሁ።
እንደምናመሻችሁ። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ውስጥ ሁለት መምህራን መገደላቸውን የአካባቢው አስተዳደር አስታወቀ። የሱዳን ተፋላሚ ወገኖች ለውይይት ፍላጎት እንዳላቸው ገለጹ። እንዲሁም በባማኮ በተፈጸመው ጥቃት የሟቾች ቁጥር ከሰባ በላይ አሻቅቧል ተባለ። የሚሉት ለምሽቱ ለዜና ከያዝናቸው ውስጥ ይገኙበታል። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ውስጥ ሁለት መምህራን መገደላቸውን የአካባቢው አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ አየነው ደለለ ዛሬ ለአሜሪካ ድምፅ እንደተናገሩት መምህራኑ ትላንት መስከረም 8 2017 ዓ.ም የተገደሉት የፋኖ ታጣቂዎች ትምህርት ለማስጀመር እንቅስቃሴ አድርጋችኋል በሚል ነው ብለዋል። የፋኖ ታጣቂዎች በአካባቢው ሰሞኑን 23 መምህራንንና ርዕሰ መምህራንን እንዲሁም ሱፐርቫይዘሮችንና በማገት በመደብደብ እያንገላታ ነው። በአካባቢውም የመምህራንን እንቅስቃሴ ገድበዋል ሲሉም ከሰዋል። ዋሽንግተን ዲሲ ለሚገኙ የአሜሪካ ድምፅ ባልደረቦች በዚሁ ጉዳይ ላይ ምላሽ የሰጡት የፋኖ የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆኑ የገለጡልን አቶ ስሜነህ ሙላቱ በበኩላቸው ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበትም ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል። አቶ ስሜነ ሙላቱ አክለውም በስናን ወረዳ በሙያቸው መምህራን በመሆናቸው የተገደሉ የሉም ብለዋል። ይህ በእንዲህ እንዳለ በአማራ ክልል ምስራቅ ጎጃም ዞን በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት በመቶ ሺዎች የሚቆጠሩ ተማሪዎች ዘንድሮም ከትምህርት ገበታ ውጭ መሆናቸውን የዞኑ ትምህርት መምሪያ አስታውቋል። የምስራቅ ጎጃም የዞኑ ትምህርት መምሪያ ኃላፊ አቶ ጌታውን ፈንቴ ዛሬ ለአሜሪካ ድምፅ እንደተናገሩት የትምህርት ዘመኑ በተጀመረ አራት ቀናት ውስጥ ከ710 ሺህ ተማሪዎች መካከል 42 ሺህ ተማሪዎች ብቻ ናቸው ትምህርት የጀመሩት። የፋኖ ታጣቂዎች ወላጆች ልጆቻቸውን ወደ ትምህርት ቤት እንዳይልኩ በማስፈራራታቸው ነው ቁጥሩ የቀነሰው ሲሉም አስተዳዳሪው አክለዋል። በዞኑ ከሚገኙት 924 ትምህርት ቤቶች ውስጥ 264ቱን የፋኖ ታጣቂዎች ለወታደራዊ ካምፕነት እየተጠቀሙበት ነው ሲሉም ከሰዋል። ስማቸው መጥቀስ ያልፈለጉ አንድ መምህር ለረጅም ጊዜ ትምህርት በመዘጋቱ ወደ ሴተኛ አዳሪነት የተለወጡ ሴት ተማሪዎችን እንደሚያውቁም ተናግረዋል። ቪኦኤ ያነጋገራቸው ወላጆች በበኩላቸው ሁኔታውን አጥብቀው እንደሚቃወሙ ገልጸው ያለ እድሜ ጋብቻን ጨምሮ መሰል ማህበራዊ ቀውስ እያስከተለ ነው ብለዋል። የሱዳን ተፋላሚ ወገኖች 17 ወራት ያስቆጠረውን ጦርነት ለማቆም ሰላማዊ ውይይት ለማድረግ ፍላጎት እንዳላቸው አስታውቀዋል። የሱዳን ሰራዊት አዛዥና የተቀናቃኙ የፈጥኖ ደራሽ እገዛ ኃይል ለውይይት ያላቸውን ፍላጎት ያስታወቁት የአሜሪካው ፕሬዚደንት ጆ ባይደን ሁለቱ ወገኖች በድጋሚ ለውይይት እንዲቀመጡ መጠየቃቸውን ተከትሎ ነው። የሰራዊቱ አዛዥ አብደልፈታህ አልቡርሃን የሱዳን መንግስት ጦርነቱን ለመቋጨት የሚደረጉ ገንቢ ጥረቶችን ሁሉ በአዎንታዊ እንደሚቀበል ትናንት ረቡዕ አስታውቀዋል። የፈጥኖ ደራሽ ገዛ ኃይሉ አዛዥ መሐመድ አምዳን ደጋሎም ዛሬ አሙስ ተመሳሳይ ምላሽ ሰጥተዋል። ሁለቱም ወገኖች ይህን ይበሉ እንጂ ከ12000 በላይ ሰዎችን ህይወት የቀጠፈውን ጦርነት ለማስቆም ተጨባጭ የመፍትሄ ሐሳቦችን አላቀረቡም ሲል ሮይተርስ በዘገባው አመልክቷል። ይህ በእንዲህ እንዳለ በሱዳን የሰሜን ዳርፉር መዲና በሆነችው ኤልፋሽር በሁለቱ ወገኖች መካከል የሚደረገውን ፍልሚያ ለማስቆም አስቸኳይ እርምጃ እንደሚያስፈልግና ግጭቱ በመቶ ሺህ የሚቆጠሩ ሲቪሎችን ህይወት አደጋ ላይ መጣሉን አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስታውቀዋል። የተመድ የአፍሪካ ረዳት ዋና ጸሐፊ የሆኑት ማርታ ፖቢ እንዳስጠነቀቁት ከሌሎች የሱዳን አካባቢዎች ጦርነትን ሸሽቶ የመጡ ከሰባት መቶ ሺህ በላይ የሚሆኑ ሲቪሎች ለወራት በውጊያ መሃል ካለ ውጪ እርዳታ አጣብቂኝ ውስጥ እንደከመረሙም አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በባማኮ በተፈጸመው ጥቃት የሟቾች ቁጥር ከሰባ በላይ አሻቅቧል። በማሊ መዲና ባማኮ በእስልምና አክራሪዎች በተፈጸመ ጥቃት የሞቱት ሰዎች ቁጥር ከሰባ በላይ ሲደርስ ከሁለት መቶ በላይ የሚሆኑት ላይ ደግሞ ጉዳት ደርሰዋል። የማክሰኛው ጥቃት ኢላማ ያደረገው ወታደራዊ ፖሊስ ማሰልጠኛንና ወታደራዊ አየር ማረፊያን ነበር ተብሏል። ስማቸው እንዲገለጽ ያልፈለጉ የጸጥታ ምንጭ በጥቃቱ 77 ሰዎች ሲሞቱ 255 ደግሞ መቁሰላቸውን ተናግረዋል። እውነተኛነቱ የተረጋገጠ ኦፊሴላዊ ሰነድ ደግሞ የሟቾችን ቁጥር ከመቶ በላይ መሆኑን አመልክተዋል። 81 ሰዎች ላይ ደግሞ ጉዳት ደርሰዋል ብሏል። ሎስዋ የተሰኘ ዕለታዊ ጋዜጣ በዛሬ እትሙ የ50 ወታደራዊ ሰልጣኞች የቀብር ስነ ስርዓት መፈጸሙን ዘግቧል። ከአልቃይዳ ጋር ግንኙነት ያለውና እስልምናና ሙስሊሞችን ደጋፊ ቡድን በመባል የሚታወቀው ታጣቂ ኃላፊነቱን በወሰደበት ጥቃት የሞቱትን ሰዎች ትክክለኛ ቁጥር ወታደራዊ መንግስት እስካሁን በይፋ አላስታወቀም። በመጨረሻም ባይደን የኳድ መሪዎችን ስብሰባ በመኖሪያ ቤታቸው ሊያስተናግዱ ነው። ፕሬዚደንት ባይደን በመጪው ቅዳሜ የአውስትራሊያ፣ ህንድና ጃፓን መሪዎችን ተቀብለው ኳድ በሚል መጠሪያ የሚታወቀውን የአራቱን አገራት ቡድን ስብሰባ ያስተናግዳሉ ተብሏል። ቡድኑ በተለይም በኢንዶ ፓሲፊክ ቀጠና ባለ ስልታዊ የጸጥታ ትብብር ላይ ያተኩራልም ተብሏል። ህዝብ በብዛት በሚገኝበት ቀጠናው ለቻይናም ከኢኮኖሚና ከስልት አንጻር ወሳኝ ነው። ኢንዶ ፓሲፊክ በሚል የሚታወቀው ቀጠና አራቱንም አገራት የሚነካ እንደሆነ ሲታወቅ ዴላዌር በሚገኘው መኖሪያ ቤታቸው ስብሰባውን የሚያስተናግዱት ባይደን ልዩ ትኩረት የሚሰጡት እንደሆነም ተነግረዋል። አራቱ ሀገራት በቀጠናው አሳሳቢ በሆኑ ጉዳዮች ላይ እንደሚያተኩሩና ህገ ወጥ የአሳ ማስገርን በተመለከተ የአቋም መግለጫ እንደሚያወጡም ባለስልጣናት ተናግረዋል። አድማጮች፣ የዚህን ዘገባ ዝርዝር በመጽሔት ክፍለ ጊዜያችን በስፋት እናቀርባለን። የምሽቱ ዜና በዚሁ ተጠናቋል። ወደ ኤደን ገረመው መልሳቸዋለሁ።
የምሽቱን ዜናዎች ያደረሰንን እንግዱ ወልዴን እናመሰግናለን። በድጋሚ አብረናችሁ የምንቆየውን ባለሙያዎች እናስተዋውቃችሁ። ኤደን ገረመው እስከ ምሽቱ 4 ሰዓት ድረስ መርሃ ግብሩን በመምራት አብሬያችሁ ዘልቃለሁ። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን እየከወነች አብራን ትቆያለች። እንዲሁም ደግሞ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ደረጀ ደስታ የምሽቱ ዋና አዘጋጅ በመሆን አብራችሁን ትቆይ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። የጉባኤ ያካሄዱ የህወሓት አመራሮች መፈንቅለ መንግስት እያቀዱ ናቸው ሲሉ ራሳቸውን ከጉባኤው ያገለሉ አመራሮች ተናገሩ። በአቶ ጌታቸው ረዳ የሚመሩ የህወሓት ማዕከላዊ ኮሚቴ አባላት ባወጡት መግለጫ ጉባኤ ያካሄደው ቡድን መፈንቅለ መንግስት ለማካሄድ እየተንቀሳቀሰ ነው ሲል ወንጅሏል። ትላንት የህወሓት ማዕከላዊ ኮሚቴ አባላት በሚል ስም መግለጫ ያወጡት እነ አቶ ጌታቸው የክልሉን የመንግስት መዋቅር ለማፍረስ ጥረት እያደረጉ ናቸው በማለት ጉባኤ ያካሄዱትን የህወሓት አመራሮች ከሰዋል። እኛ ፓርቲ ነን ያሉት በአወዛጋቢው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ለግለሰቦች መግለጫ መልስ አንሰጥም ሲሉ በጉዳዩ ላይ ሰፋ ያለ አስተያየት እንደማይሰጡም ለአሜሪካ ድምጽ ጠቁመዋል። ሙልጌታ አጽባ ዘገባለሁ።
በውዝግብ ከቀጠሉት የህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች መካከል አንዱ የሆነውና የትግራይ ግዚያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የሚመሩት ቡድን ትናንት ያወጣው መግለጫ ጉባኤ ያካሄዱትና በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩትን አባላት ወንጅሏል። የአቶ ጌታቸው ቡድን ትናንት መስከረም 8 ቀን 2017 ዓ.ም ምረት ባወጣው መግለጫ ጉባኤ ያካሄደው ወገን በትግራይ ክልል ግዚያዊ አስተዳደር ላይ መፈንቅለ መንግስት ለማካሄድ እቅድ እንዳለው በግልጽ እየታወቀ ይገኛል ሲል ከሷል። እንዲሁም የክልሉን ግዚያዊ አስተዳደር መዋቅር በማፍረስ ትግራይን መንግስት አልባና የግርግርና የቀውስ ማዕከል ለማድረግ እየሰራ ነው በማለትም ወንጅሏል። አቶ ጌታቸውና በ14ኛው የፓርቲው ድርጅታዊ ጉባኤ ያልተሳተፉት ሌሎች አመራሮች የትናንቱን መግለጫ ያወጡት የህወሓት ማዕከላዊ ኮሚቴ አባላት በሚል ስም ነው። ጉባኤው ያካሄዱት የህወሓት መሪዎች የትግራይን ህዝብ ትግል የካደ አካሄድ ሄደዋል፣ እንዲሁም ህወሓትን ከፓርቲነት ወደ ሰዎች ስብስብ እንዲወርድ አድርጓል በማለት ተችተዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ጉባኤ ያካሄደው ቡድን ለስልጣኔ አደጋ ይሆኑኛል ብሎ የሚያስባቸውን የማዕከላዊ ኮሚቴ አባላት ጥላሸት እየቀባ ነው በማለትም አክሏል መግለጫው። ቡድኑ ህጋዊነት የሌለው በመሆኑ በክልሉ የሚገኝ የትኛውም ተቋም ላይ ምንም አይነት እርምጃ መውሰድ አይችልም ሲል መግለጫው አመልክቷል። የትግራይ ግዚያዊ አስተዳደር ቡድኑ ህግና ስርዓት እየጣሰ እንዲቀጥል መፍቀድ የለበትም በማለትም ስርዓት ያስይዝልን ሲል ጠይቋል። የአሜሪካ ድምጽ አቶ ጌታቸውና በ14ኛው የፓርቲው ድርጅታዊ ጉባኤ ያልተሳተፉት ሌሎች አመራሮች ባወጡት መግለጫ ላይ የሌላኛው ወገን አስተያየት ለማካተት አመራሮቹን ለማነጋገር ሞክሯል። በአወዛጋቢውና የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልሰጠው 14ኛው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ እኛ ፓርቲ ነን ካሉ በኋላ ለግለሰብ መልስ አንሰጥም ሲሉ ዝርዝር ማብራሪያ ከመስጠት ተቆጥበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን ባካሄደው ጉባኤ የተመረጠው አዲሱ የህወሓት ማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ 16 አመራሮችን ከፓርቲው ማባረሩና ፖለቲካዊ ስራዎች እንዳይከውኑ ማገዱን ባለፈው ሰኞ ባወጣው መግለጫ ማስታወቁ ይታወሳል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ባላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ መግለጹ አይዘነጋም። አቶ አብርሃ ተክሉ በአድግራት ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ረዳት ፕሮፌሰርና የክልሉ ፖለቲካ በቅርበት የሚከታተሉ ናቸው። የህወሓት አመራሮች ክፍፍል እየተካረረ ሄዶ የክልሉን የጸጥታ ችግር መነሻ እንዳይሆን ስጋታቸው ገልጸዋል።
ከሄዱ ከሄዱ ነቲ ግዚያዊ መንግስቲ ስለዝልክሞ ውጥር ስለዘጥዎ
ሂደቱ ግዚያዊ አስተዳደሩን ውጥረት ውስጥ ይከተዋል። አስተዳደሩ ከፈረሰም ብዙ ችግሮችን ያስከትላል። የፕሪቶሪያ ስምምነትም ሊነካ ይችላል። አስተዳደሩ ከፈረሰም በፌደራል መንግስቱ ምን ሊባል እንደሚችል አይታወቅም። ሌላ ኃይልም ጣልቃ ሊገባ ይችላል።
በአሁኑ ጊዜ በሁለት የተከፈሉ የህወሓት አመራሮች ፓርቲው ላይ የይገባኛል ጥያቄ እያነሱ ይገኛሉ። ይህም በውይይት ይፍቱት ካልሆነ በህግ ይዳኙ ሲሉ ተናግረዋል።
ተገደውም ወደ ውይይት መምጣት አለባቸው የሚል አቋም ነው ያለኝ። በውይይት አንፈታም የሚሉ ከሆነ ግን በፍርድ ቤት ችግራቸውን መፍታት አለባቸው። ይገባኛል ጥያቄያቸውን በህግ ነው መጠየቅ አለባቸው። ህዝቡንም ሊረብሹ አይገባም። ፓርቲዎች ችግራቸውን በህግና በስርዓት ነው የሚጨርሱት።
የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናንት ጀነራል ታደሰ ወረደም ከአንድ ወር በፊት በሰጡት መግለጫ የክልሉ የጸጥታ ኃይል ለማንኛውም አካል እንደማይወገንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው አርብ መስከረም 3 ቀን 2017 በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር የህወሓት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት የምሽቱን አብይ ርዕሰ ጉዳይ ነበር። የትንታኔ መጽሔት ዘገባዎቻችን ይቀጥላሉ። ሃሪስና ትራምፕ በዩናይትድ ስቴትስ የማህበራዊ ሚዲያ የሚገባቸውን ደንቦች እንዲለወጡ ይሻሉ። በዩናይትድ ስቴትስ የኢንተርኔት አጠቃቀም የንግግር ነጻነትን የሚመለከቱ ነባር ህጎች ከሁሉም የፖለቲካ ቡድን ጎራዎች ጥያቄ እየቀረበባቸው ነው። የአሜሪካ ድምጹ ማድብል ሁለቱ ፕሬዝዳንታዊ እጩዎቹ ካማላ ሃሪስና የቀድሞ ፕሬዝዳንት ዶናልድ ትራምፕ ጉዳዩን አስመልክቶ ያላቸውን አቋም መልከት አድርጓል። አሉላ ከበደ እንደሚከተል ያቀርበዋል።
Would you like now to apologize to the victim?
ለሰራው ስራ ይቅርታ መጠየቅ ትሻለህ?
ሁለቱም የዩናይትድ ስቴትስ ዋና ዋና የፖለቲካ ፓርቲዎች የሚስማሙበት አንድ ነገር ቢኖር የማህበራዊ ሚዲያ ኩባንያዎች አሰራራቸውን መቀየር አለባቸው የሚለው ነው። እናም በፕሬዝዳንታዊ ምርጫ አሸንፎ ዋይት ሃውስን የሚቆጣጠር ያንን ግብ ለማሳካት መሞከሩ አይቀሬ ይመስላል።
If we don't have free speech, then we just don't have a free
የንግግር ነጻነት መብት ከሌለን ነጻ ሀገር አለን ማለት አንችልም።
የሪፐብሊካን ፓርቲው ፕሬዝዳንታዊ እጩ ዶናልድ ትራምፕ በምርጫ ዘመቻቸው ድረገጽ ላይ ባሰፈሩት ጽሑፍ በዩናይትድ ስቴትስ የመጀመሪያው ህገ መንግስታዊ ማሻሻያ መሰረት የተረጋገጠው የዜጎች የንግግር ነጻነት መብት በአንዳንድ የማህበራዊ ሚዲያ ኩባንያዎች እየተጣሰ ነው ሲሉ ይተቻሉ። ትራምፕ እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ላይ የደረሰውን ጥቃት ተከትሎ አንዳንድ የማህበራዊ ሚዲያዎችን እንዳይጠቀሙ ለጊዜው ታግደው ነበር።
Upon my inauguration as president, I will ask Congress to send a bill to my desk revising section 230 to get big on
ፕሬዝዳንቱኝ ቃለ መሐላ እንደፈጸምኩ ምክር ቤቱ ግዙፎች የማህበራዊ መገናኛ ብዙሃን ከሳንሱር ድርጊት እንዲርቁ የህገ መንግስቱን አንቀጽ 230ን መርምሮ የማሻሻያ ህጉን ረቂቅ እንዲልክልኝ ጠይቃለሁ።
እንደ አውሮፓውያን የዘመን አቆጣጠር በ1996 የጸደቀው የኮሙኒኬሽንስ ለምግባር ህግ አካል የሆነው የህገ መንግስቱ ማሻሻያ አንቀጽ 230 ዛሬ የምናውቀውን የኢንተርኔት አጠቃቀም ደንብ ለመመስረት መሰረት ሆኗል ይላሉ የካሊፎርኒያ ዩኒቨርሲቲ የቴክኖሎጂ ፖሊሲ ጥናቶች ዲሬክተር ብራንዲ ኖኔክ።
It actually empowers platforms to be able to moderate and remove content without a risk of liability. Now, we often hear that the First Amendment is being infringed upon by these platforms.
በርግጥ የማህበራዊ ሚዲያ ኩባንያዎቹ ተጠያቂ የመሆን ዕጣ ይጠብቀናል የሚል ስጋት ሳያድርባቸው ተገቢ ያልሆነ ይዘት ያላቸውን መልእክቶች ከመድረካቸው ማስወገድ የሚችሉበትን አቅም ያጎናጽፋቸዋል። አሁን የመጀመሪያው ህገ መንግስታዊ ማሻሻያ በእነኚህ መድረኮች እየተጣሰ ነው የሚል አባባል ብዙ ጊዜ እንሰማለን። ሆኖም የመጀመሪያው ህገ መንግስታዊ ማሻሻያ የሚመለከተው መንግስት የዜጎችን የመናገር ነጻነት ያለማፈኑን ማረጋገጥ ብቻ ነው። የማህበራዊ መገናኛ መድረኮቹ የግል ተቋማት እንደመሆናቸው ይህ የመጀመሪያው ህገ መንግስታዊ ማሻሻያ ይልቁንም መብታቸውን ለማስከበር የሚቆም ነው።
ቀደም ሲል ይህን አንቀጽ ለማሻሻል የተደረገው ሙከራ አልተሳካም። በ2021 ትራምፕ የማህበራዊ መገናኛ አውታሮቹን እንዳይጠቀሙ ከታገዱ በኋላ ከሪፐብሊካን ወገን የሆኑ መራጮች የሚበዙባቸው ሁለት ግዛቶች ፍሎሪዳ እና ቴክሳስ የማህበራዊ ሚዲያ ኩባንያዎች በግጭቶቻቸው ላይ የሚወጡ የፖለቲካ ንግግሮችን የመቆጣጠር አቅማቸውን የሚገድቡ ህጎች አጽድቀዋል። ሆኖም የማህበራዊ ሚዲያ ኩባንያዎች ከመንግስት አልቃ ገብነት ነጻ የሆነ የአርትዖት ውሳኔዎችን የመወሰን መብት አላቸው ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባሳለፈው ብይን መሰረት ግዛቶቹ አጽድቀዋቸው የነበሩት እነኚህ ህጎች በያዝነው ዓመት ተፈጻሚ ሳይሆኑ ቀርተዋል።
በሮሂንጋ ስደተኞች ላይ የተነጣጠሩ የጥላቻ ንግግሮች የተንሰራፉበት ነበር።
ከካማላ ሃሪስ የዲሞክራት ፓርቲ ወገን የሆኑ የፖለቲካ መሪዎች በበኩላቸው የማህበራዊ ሚዲያ ኩባንያዎች ብዙውን ጊዜ ሌሎችን የሚጎዱ ንግግሮች በመድረኮቻቸው እንዲስተናገዱ ይፈቅዳሉ ሲሉ ይወቅሳሉ። እንደ አውሮፓውያን የዘመን አቆጣጠር በ2022 ምክትል ፕሬዚዳንት ሃሪስ ችግሩን ለመፍታት በዋይት ሃውስ የተዋቀረ ግብረ ኃይል ይፋ አድርገው ነበር። ተከታዩም የሲስፓን ቴሌቪዥን ጣቢያ ቅጂ ይህንኑ ያሳያል።
Hate has become so common on the internet that as a society it's kind of becoming normalized and
የጥላቻ ይዘት ያላቸውን መልእክቶች በበይነ መረቦች ማሰራጨት በእጅጉ የተለመደ ከመሆኑ የተነሳ እንደ ማህበረሰብም እየተላመድ ነው ስለመጣን አንዳንዶች አሁንማ በቃ የማይቀር ጉዳይ ሆኗል ሊሉ ይችላሉ።
ለሁሉ ታዲያ የማህበራዊ ሚዲያ ኩባንያዎች በበይነ መረብ አውታሮቻቸው ላይ የሚወጡ መረጃዎችን ይዘት የማረጋገጥና የመቆጣጠር መብታቸው እንደተጠበቀ ይቀጥላል። ይሁን እንጂ ይህ ጉዳይ ለብዙ ፖለቲከኞችና ዜጎች አሁንም ገና ሁነኛ መቋጫ አልተበጀለትም።
ተከታዩ ዘገባችንም የዩናይትድ ስቴትስ ጉዳይ ላይ የሚያተኩር ነው። ፕሬዚዳንት ጆ ባይደን በመጪው ቅዳሜ የአውስትራሊያ፣ ህንድና ጃፓን መሪዎችን በዋይት ሀውስ ተቀብለው ኳድ በሚል የሚታወቀው የአራቱ ቡድን ሀገራት ስብሰባን ያስተናግዳሉ። ቡድኑ በተለይም በኢንዶ ፓስፊክ ቀጠና ባለ ስልታዊና የጸጥታ ትብብር ላይ የሚያተኩር ነው። ህዝብ በብዛት በሚገኝበት ቀጠና ውስጥ ለቻይና ከኢኮኖሚም ሆነ ከስልት አንጻር ቀጠናው ወሳኝ መሆኑ ተነግሯል። የአሜሪካ ድምጽ ዘጋቢ አንብታ ፓውል ያሰናዳችው ዘገባ ቀጥሎ ይቀርባል።
ኳድ በሚል መጠሪያ የሚታወቀውን የህንድ፣ ጃፓን፣ አውስትሬሊያ እና አሜሪካ የቡድን ግንኙነትን ወደ በለጠ ደረጃ ማሳደግ የፕሬዚዳንት ባይደን ዋና ትኩረት እንደሆነ ዋይት ሀውስ አስታውቋል። ኢንዶ ፓስፊክ በመባል የሚታወቀው ቀጠና አራቱን ሀገራት የሚነካ እንደሆነ ሲታወቅ፣ ዴላዌር በሚገኘው መኖሪያቸው ስብሰባውን የሚያስተናግዱት ባይደን ልዩ ትኩረት የሚሰጡት እንደሆነም ተነግሯል። ካትሪን ዣምፒየር የዋይት ሀውስ ቃል አቀባይ ናቸው።
ይህ የመሪዎች ጉባኤ በሀገሪቱ መካከል ስልታዊ አንድነት እንዲኖርና በኢንዶ ፓሲፊክ ቀጠና የጋራ ራዕያችንን እውን የምናደርግበት እንዲሁም ተጨባጭ ውጤቶችን በምናሳይበት ላይ የምናተኩርበት ነው።
አራቱ ሀገራት በቀጠናው አሳሳቢ በሆኑት ጉዳዮች ላይ እንደሚያተኩሩና ህገወጥ የአሳ ማስገርን በተመለከተም የአቋም መግለጫ እንደሚያወጡም ባለስልጣናት ተናግረዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ከርት ካምቤል
vast majority of those fishing fleets are Chinese. We think these capacities
አብዛኞቹ የአሳ አጥማጅ መርከቦች የቻይና ናቸው። የአካባቢው መንግስታት በእነርሱ ወገን ባሉት የውሃ አካላት ላይ ህገወጥ የአሳ ማስገር እንዲከላከሉ ያግዛል።
ሁለቱ የአሜሪካ ፕሬዝዳንታዊ እጩዎች ከቻይና ጋር ያለውን ግንኙነት በተመለከተ የተለያየ አቀራረብ አላቸው። የሪፐብሊካኑ እጩ የቀድሞው ምክትል ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ታሪፍ መጨመር እንዳለበት አስታውቋል። ዴሞክራቷ ካማላ ሃሪስ ግን የባይደንን አቋም እንደሚያንጸባርቁ ይጠበቃል። ይህም በርካታ ሀገራትንና ዲፕሎማሲያዊ ግንኙነቶችን የሚነካ ጉዳይ እንደሆነም ተነግሯል። የአራቱ ሀገራት መሪዎች በአንድ ክፍል ውስጥ መገናኘታቸው ነጻ ሆነው እንዲነጋገሩ እድል የሚከፍት መሆኑን ተንታኞች ይናገራሉ። ራንድ የምርምር ኮርፖሬሽን የተሰኘው ተቋም ባልደረባው ራፊቅ ዶሳኒ
በዋናው
ጉዳይ ላይ ምንም እየተባለ አይደለም። ዋናው ጉዳይ ቻይና ነች። ከቻይና ጋር ያለውን ፉክክር መገዳደርን የተመለከተ ነው። በመግለጫው ላይ ይህ አልተመለከተም።
የመሪዎቹ ዋና ትኩረት ግን ቻይና እንዳልሆነች ተንታኞች ይናገራሉ። ካትሪን ፓይክ ከስልታዊና ዓለም አቀፍ ጥናቶች ማዕከል
ይህ ቻይናን ለማፈን የሚሰራ ቡድን አይደለም። የኳድ ዋና ትኩረቱ በጤና መሰረተ ልማትና የሀገራትን የውሃ ክልልና የያዘውን ሀብት በመቆጣጠር እንዲሁም የህዝብ ለህዝብ ግንኙነት ላይ ያተኮረ ነው።
ጆ ባይደን የአራቱ የኳድ ቡድን ሀገራት መሪዎችን ጉባኤ በመጪው ቅዳሜ በመኖሪያ ቤታቸው ያስተናግዳሉ። በአኒታ ፓውል ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመቀጠል ደግሞ የምናልፈው ወደ አውሮፓ የፍልሰተኞች ጉዳይ ነው። ብሪታንያ የፍልሰተኞችን ቁጥር ለመቀነስ ስትል የጣሊያንን አካሄድ እንዳትከተል የሰብአዊ መብት ድርጅቶች ጥሪ አቅርበዋል። ብሪታንያ ከፈረንሳይ ጋር በሚያገናኛት በአትላንቲክ ውቅያኖስ ወሽመጥ ወይም ኢንግሊሽ ቻነል በኩል የሚያቀኑትን በርካታ ፍልሰተኞች ለመቀነስ ጣሊያን የተጠቀመችበትን መንገድ ስራ ላይ እንዳታውል የሰብአዊ መብት ቡድኖቹ አሳስበዋል። የሰብአዊ መብት ቡድኖቹ ጥሪውን ያቀረቡት የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ጣሊያን ሜዲትራኒያን ባህር እያቋረጡ የሚገቡ ፍልሰተኞችን በመከታተሉ ረገድ ስላስመዘገበችው ስኬት በይበልጥ ለመረዳት በዚህ ሳምንት ወደ ሮማ ማቅናታቸውን ተከትሎ ነው። ሄነሪ ሪጅዌል ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው አሰናድተዋለች።
በፈረንሳይዋ ካሌ የባህር ጠረፍ አጠገብ እንደ ነገሩ ተጠጋግነው በተሰሩ መጠለያዎች የሚበዙት ሱዳናውያን የሆኑ ፍልሰተኞች ብሪታንያ የሚደርሱበትን እድል በጉጉት እየተጠባበቁ ተቀምጠዋል። ባለፈው ሳምንት የተሳፈሩባት ደካማ ጀልባ ፈረንሳይ ጠረፍ ላይ ከአለት ጋር ተጋጭታ 8 ፍልሰተኞች ውሃ ወስዷቸዋል። ስማችን እንዳይገለጽብን ያሉት እነዚህ ሱዳናውያን ፍልሰተኞች ያም ሆኖ ሐሳባቸውን እንዳለወጡ ነው የሚናገሩት።
Everybody is afraid, but we must take this risk.
እዚህ ያለው ሰው ሁሉ ይፈራል እኮ ግን የመጣው ይምጣ እንደምንም ብለን ዩኬ መግባት አለብን ብለን ነው ሌላ ምንም አማራጭ የለም።
ከፈረንሳይ ወደ ደቡባዊ የእንግሊዝ ጠረፍ በትናንሽ ጀልባዎች የሚዘልቁት ፍልሰተኞች ቁጥር ጨምሯል። እንደ አውሮፓውያን አቆጣጠር በዚህ በ2024 ዓመተ ምህረት እስካሁን ባለው ጊዜ ብቻ ከ22000 በላይ ወደ እንግሊዝ አቋርጠዋል። ባለፈው ቅዳሜ ከ800 በላይ እንደገቡ ነው የተነገረው። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከትናንት በስቲያ ሰኞ ወደ ጣሊያን የተጓዙ ሲሆን የጉዟቸው ዓላማ ጣሊያን በሜዲትራኒያን ባህር በኩል ከሰሜን አፍሪካ በማቋረጥ የቀጠለውን ፍልሰት ለመቀነስ በቅርብ ጊዜ ካገኘችው ስኬት ትምህርት ለመቅሰም መሆኑን ተናግረዋል።
በፍልሰቱ መስመር ላይ ካሉት አገሮች ጋር በእኩልነት ተቀናጅታችሁ የፍልሰቱን መነሻዎች ከምንጩ መፍትሄ ለመፈለግ ፍልሰተኛ አዘዋዋሪዎችንም ለመታገል በመስራታችሁ አስደናቂ ውጤት አምጥታችኋል። ይህም በመሆኑ በባህሩ በኩል ወደ ጣሊያን የሚገቡ ፍልሰተኞች ቁጥር ከ2022 አንስቶ በ60% ቀንሷል።
ጣሊያን፣ ሊቢያና ቱኒዚያ በባህር ጠረፎቻቸው በኩል የሚያልፉትን ፍልሰተኞች እንዲያስቆሙላት ከሁለቱ ሀገሮች ጋር የብዙ ሚሊዮን ዶላር ስምምነት አድርጋለች። የሰብአዊ መብት ድርጅቶች በበኩላቸው ሁለቱን ሀገሮች በፍልሰተኞች ላይ በስፋት የመብት ረገጣ አድራጎት ይፈጽማሉ በማለት ይወነጅላሉ። ጣሊያን ከአልቤኒያም ጋር በብዙ ሺዎች የተቆጠሩ ጥገኝነት ጠያቂዎችን ማመልከቻቸው እዚያ ሆነው እንዲታይላቸው ልትልክ ባለፈው ዓመት ስምምነት ላይ ደርሳለች። የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ ሲናገሩ
tutti come io credo
if it works as I hope it will everybody can understand
ይህ የሚሰራ ከሆነ ደግሞ ይሰራል ብዬ ነው ተስፋ ማደርገው። መጠነ ሰፊ ለሆነው የፍልሰተኞች ጎርፍ መፍትሄ የሚሰጥ አዲስ መላ ሆኖ ሊያገለግል ይችላል።
ጠቅላይ ሚኒስትሯ ይህን ይበሉ እንጂ ጣሊያን የቀረጸችውን የፍልሰተኞች ማስቆሚያ መላ በሚመለከት ጥያቄ የሚያነሱ አሉ። የብሪታንያ የአምነስቲ ኢንተርናሽናል ጽህፈት ቤት ዋና ስራ አስፈጻሚ ሳሻ ዳሽሙክ አንዱ ናቸው።
አምነስቲ ኢንተርናሽናል ጣሊያን በዚህ አሰራሯ በዓለም አቀፍ ህግጋትና በሰብአዊ መብት ህግ ያሉባትን ግዴታዎቿን እያከበረች ነው ወይ የሚለውን እጅግ አሳሳቢ አድርጎ ይመለከተዋል። እንደ ዩናይትድ ኪንግደም ያሉ አገራት የሚሰራ የጥገኝነት ጉዳይ ስርዓት እንደሚቀርጹ ተስፋ እናደርጋለን። ያን ስንል የጥገኝነት ማመልከቻዎችን በተገቢው መንገድ ነገር ግን በፍጥነት ለማስተናገድ የሚያስችል ስርዓት ለማለት ነው። ከዚህም ሌላ አብዛኞቹ ፍልሰተኞች እጅግ አሰቃቂ ሁኔታዎችን ሸሽተው የተሰደዱ መሆናቸውን በመገንዘብ በሰብአዊ መንገድ የሚያስተናግድ ስርዓት ማለታችን ነው።
ፈረንሳይ የባህር ጠረፏ ላይ የፍልሰተኞች ቁጥጥሯን እንድታጠናክር ብሪታንያ በሶስት ዓመታት ጊዜ ውስጥ ተከፍሎ የሚያልቅ 600 ሚሊዮን ዶላር በመስጠት ላይ ስትሆን ወደ እንግሊዝ የሚያቀኑት ፍልሰተኞች ቁጥር ግን መጨመሩን እንደቀጠለ ነው። የብሪታንያ ጠቅላይ ሚኒስትር ስታርመር የሚያተኩሩት ተቀባይነት የማያገኙ ጥገኝነት ጠያቂዎችን ወደ ሀገራቸው መመለስ ላይና ፍልሰተኞችን በሕገ ወጥ መንገድ የሚያስተላልፉ የተደራጁ ቡድኖችን ለማጥፋት እንዲቻል የተሻለ የስለላ ክትትልና የፖሊስ ቁጥጥርን ማጠናከር ላይ እንደሚሆን አሳውቀዋል።
የአንጋፋው ፖለቲከኛና የዩኒቨርሲቲ ምሁር ፕሮፌሰር በየነ ጴጥሮስ ስርዓተ ቀብር በዛሬው ዕለት በጴጥሮስ ወጳውሎስ ተፈጽሟል። ከቀብራቸው በፊት በሚሊኒየም አዳራሽ የሽኝት መርሃ ግብርም ተካሂዷል። በመርሃ ግብሩ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር በየነ ሀገርን በመውደድና ተግቶ በመስራት ለትውልድ ትምህርት የሚሆኑ ናቸው ሲሉ ተናግረዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲም በፕሮፌሰሩ ህልፈት የማዘኑን ጨምሮ ገልጿል። ኬኔዲ አባተ ተከታዩን አሰናድቷል።
አንጋፋው ፖለቲከኛና የባዮሎጂው ሊቅ ፕሮፌሰር በየነ ጴጥሮስ በሃዲያ ዞን ምስራቅ ባዶዋች ወረዳ ሾኔ ከተማ አቅራቢያ በመትገኝ ገጠራማ መንደር መጋቢት 1942 ዓ.ም ነው የተወለዱት። ከቀድሞው ቀዳማዊ ኃይለ ሥላሴ ከአሁኑ የአዲስ አበባ ዩኒቨርሲቲ በ1965 ዓ.ም የመጀመሪያ ድግሪያቸውን በስነ ህይወት ወይንም ባዮሎጂ የትምህርት ዘርፍ የላቀ ውጤት ማምጣታቸውን ተከትሎ እዚያው በመምህርነት ተቀጥረው ስራቸውን የጀመሩት ፕሮፌሰሩ በዩናይትድ ስቴትስ የተከታተሉትን የ የሁለተኛና የዶክተሬት ዲግሪ ትምህርት እንዳጠናቀቁም ወደ አገራቸው በመመለስ በአዲስ አበባ ዩኒቨርሲቲ የመምህርነት ስራቸውን እንደቀጠሉ የህይወት ታሪካቸው ያስረዳል። በዩኒቨርሲቲውና በሌሎችም የሀገር ውስጥና የውጭ ከፍተኛ የትምህርት ተቋማት በርካታ የድህረ ምረቃና የዶክተሬት ተማሪዎችን በማስተማርና በማማከር ለስኬት ያበቁት ፕሮፌሰር በየነ በኢትዮጵያ ፖለቲካ ውስጥም ጉልህ አሻራቸውን ማሳረፍ የቻሉ አንጋፋ ፖለቲከኛ ናቸው። እኚህ ታዋቂ ፖለቲከኛ መምህርና ተመራማሪ ለተሻለ ሕክምና ባቀኑበት በኬንያ ናይሮቢ በዚህ ሳምንት ሰኞ ሌሊት ነበር በ75 ዓመታቸው ያረፉት። ዛሬ ሐሙስ መስከረም 9 ቀን 2017 ዓ.ም ሽኝት ተደርጎላቸው ስርዓተ ቀብራቸውም ተፈጽሟል። በአዲስ አበባ ሚሊኒየም አዳራሽ በተካሄደው የሽኝት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ ከፍተኛ የመንግስት የስራ ኃላፊዎች፣ የፖለቲካ ፓርቲዎች መሪዎችና ተወካዮች፣ የፕሮፌሰሩ ቤተሰቦችና ወዳጅ ዘመዶቻቸው ተገኝተዋል። ብዙም ባልተለመደ ሁኔታ በዛሬው የሽኝት ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ፕሮፌሰር በየነ ለትውልድ ተምሳሌታዊ ተግባር እንደፈጸሙ ገልጸዋል።
ከኚህ ታላቅ ሰው ትውልድ መማር ያለበት ሀገርን መውደድ፣ ቤተሰብን መውደድ፣ ተክቶ መስራትና እንዲህ ባለ ክብር ለመሸኘት መብቃት ታላቅ እድል ስለሆነ ይህንን ትምህርት ከሳቸው ሁላችንም መቅሰም ያለብን ይመስለኛል። ፕሮፌሰር በየነ ባለፉበት የህይወት መንገድ የህይወት ታሪካቸው እና ማንነታቸው የሚያሳየው እጃቸው ደም የለበትም፣ ልባቸው ጥላቻ የለበትም። የምህረት አምላክ በእረፍት እንደሚያኖራቸው እተማመናለሁ። ባልተቤትና ልጆች ልትጽናኑ ይገባል። የሚያኮራ አባት፣ የሚያኮራ አያት ስላላችሁ ብዙዎች ለዚህ አልታደሉም። ሁላችንም እንደሳቸው አገራችንን ወደን አገልግለን በክብር ለማለፍ እንዲያበቃን እመኛለሁ።
ከ38 ዓመታት በላይ በአዲስ አበባ ዩኒቨርሲቲ በመምህርነትና በኃላፊነት ያገለገሉት የአሁኑ የኢትዮጵያ ሳይንስ አካዳሚ ስራ አስፈጻሚ ፕሮፌሰር ተከተል ዮሐንስ የፕሮፌሰር በየነ ጴጥሮስ ተማሪ ናቸው። ቀጥሎም ለረጅም ዓመታት ባልደረባቸው በመሆን በዩኒቨርሲቲው አብረዋቸው እንደሰሩ የሚናገሩት ፕሮፌሰር ተከተል ስለ ፕሮፌሰር በየነ ለአሜሪካ ድምፅ ተከታዩም ብለዋል።
ፕሮፌሰር በየነ ታላቅ ምሁር፣ ታላቅ አስተማሪ፣ እንደገና ደግሞ ታላቅ ተመራማሪ። የምርምራቸው ውጤትም ለሀገር ፋይዳነት ያለው ብዙ ጠቀሜታ ያለው፣ ለምሳሌ ያህል ማስታውሰው ኤችአይቪ ኤድስ በሀገራችን የተንሰራፋ ባለበት ጊዜ አሶሲሽን ሁሉ በማቋቋም ዩኒቨርሲቲ ውስጥ ለተማሪዎች እንዴት ፕሪቬንቲቭ ሜዥር መውሰድ እንዳለባቸው ትልቅ ሮል የነበራቸው ናቸው። በተጨማሪ በተለይ ወባ ላይ ትልቅ ምርምሮችን ሰርተዋል። ከምርምር ባሻገር ደግሞ ብዙ ምሁሮችን በተለይ በማስተርስ በፒኤችዲ ሌቭል ያፈሩ ከዛም አልፎ ደግሞ የምርምር ስራዎቻቸው በተለያዩ ኢንተርናሽናል በሆኑ የምርምር ጽሁፎች የፐብሊሽድ የሆኑ አንቱታን ያተረፉ ታላቅ ምሁር፣ የብዙዎች አባት፣ ብዙዎችን ያስተማሩና ያበቁ ጀግና ምሁር ናቸው ብል የሚያንስባቸው አይደለም። ከዚህ በተጨማሪም ያው ለኮሚኒቲ ያላቸው ሶሻል አስፔክታቸው ደግሞ በጣም በጣም የሚደነቅ ነበር።
ከልጅነት እስከ ሽምግልና አብሮ አደግ ጓደኛቸው እንደሆኑ የገለጹልን ጋሽ ዮሐንስ ሙሊሶ ፕሮፌሰር በየነ ከማህበራዊ ህይወት ጀምሮ በመልካምነት የሚመሰከርላቸው ሰው እንደነበሩ አውቅተውናል።
እሱ የኢትዮጵያ አምባሳደር እኮ የኢትዮጵያ አምባሳደር ብሔርም የሌለው መቼም እንግዲህ ሰው ኖሮ መኖሩ መሄዱ አይቀርም። የተወለነው እኛ የእንግድነት ዘመን ነው የህይወቱ ቦታ። ስለዚህ በዚህ በእንግድነት ዘመን ውስጥ ሰዎች የሰዎች አኗኗር ተያይዞ ተጋግዞ ድሆችን በመርዳት እሱ አንድ ቀን ፊቱ እትትል አታውቅም። የእኔ ቤተሰብም ቅርብ ላ ስለሆን ዮሐንስ እንዴት ሆንክ ታሜ ነበረ በየጊዜ እየመጠ ጠይቀኛል። እንዴት አድርገሽ ነው? በደንብ አድርገሽ ነው ያችው ይላታል ለባለቤቴ። እና መዛ በጣም ወደ እጅግ በጣም አድርገን ወደ
በፕሮፌሰር በየነ ህልፈተ ህይወት በርካቶች ሀዘናቸውን የገለጹ ሲሆን ከነዚህ መካከል የሆነው በኢትዮጵያ የዩናይትድ ስቴትስ ኤምባሲ የሰላማዊ ፖለቲካ ትግል አቀንቃኝ የነበሩት ታዋቂው ኢትዮጵያዊ ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት መለየታቸውን ስንሰማ በጣም አዝነናል ብሏል። ትምህርታቸውን ከተከታተሉበት ከዩናይትድ ስቴትስ ጋር ያላቸው ግንኙነት ለእውቀትና ለለውጥ ያላቸውን ቁርጠኝነት የሚያሳይ ነበር ሲልም አክሏል። ፕሮፌሰሩ በሙያቸው 120 ሳይንሳዊ የጥናት ውጤቶችን በግልና በጋራ በመሆን በተለያዩ ጥናታዊ መጽሔቶች ላይ አሳትመዋል። ከመምህርነት ሙያቸው በተጨማሪ ከሶስት አስርት ዓመታት በላይ በዘለቀው ተግባራዊ አደባባይ የፖለቲካ ሕይወታቸው የሰላማዊ ፖለቲካ እንቅስቃሴ ተምሳሌት እንደሆኑ ጠቅላይ ሚኒስትር አብይን ጨምሮ በብዙዎች ተመስክሮላቸዋል። የደርግ መንግስት ወድቆ ኢህአዴግ ኢትዮጵያን መምራት በጀመረበት በ1983 ዓ.ም በግልጽ ፖለቲካውን የተቀላቀሉት ፕሮፌሰር በየነ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክና ኢሶዴፓን ጨምሮ የተለያዩ የፖለቲካ ፓርቲዎችን ከማቋቋምና ከመምራት ጀምሮ በአገሪቱ የፖለቲካ ምህዳር ላይ መሪ ተዋናይ ከነበሩ አንጋፋ ፖለቲከኞች አንዱ ናቸው። በሽግግር መንግስቱ ወቅት የትምህርት ምክትል ሚኒስትር ከመሆን ጀምሮ እስከ ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተርነት በተለያዩ መንግስታዊ ኃላፊነቶችም ያገለገሉ ሲሆን ለሚሰጧቸው የተለያዩ አገልግሎቶች ተደራራቢ ደሞዝና ጥቅማ ጥቅም ባለመውሰድም ይታወቃሉ። የኚህ አንጋፋ ምሁርና ፖለቲከኛ ሥርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ነው ዛሬ ሐሙስ መስከረም 9 ቀን የተፈጸመው። ፕሮፌሰር በየነ ጴጥሮስ ባለትዳር የነበሩ ሲሆን የአራት ልጆች አባትም ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን ሰዓቱ በኢትዮጵያውያን ሰዓት አቆጣጠር ከምሽቱ 3:35 ላይ ያመለክታል። እንግዲህ አድማጭ ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። የሐሙስ ምሽት መሰናዷችን ይቀጥላል። ግጭት ባለባቸው አንዳንድ የኦሮሚያ ዞኖች የስልክ አገልግሎት መቋረጡን ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን እንዲሁም ደግሞ ምዕራብ ወለጋና ቄለም ወለጋ ዞኖች የስልክ አገልግሎት ረዘም ላለ ጊዜ መቋረጡን የገለጹ የአካባቢው ነዋሪዎች በምጣኔ ሀብታዊና በማህበራዊ እንቅስቃሴዎቻቸው ላይ ከፍተኛ የሆነ ተጽዕኖ እያደረሰ መሆኑን ተናግረዋል። የአገልግሎት መቋረጥ ከአካባቢው የጸጥታ ችግር ጋር ተዳምሮ አሳሳቢ እንደሆነባቸውም አመልክተዋል። በምዕራብ ወለጋና ቄለም ወለጋ ዞኖች በሚገኙ በርካታ ወረዳዎችም በተለይም የኢንተርኔት አገልግሎት ከተቋረጠ ከአራት ዓመታት በላይ ማስቆጠሩን ነው ነዋሪዎቹ የተናገሩት። ፀሐይ ዳምጠው ዘገባ አላት።
በኦሮሚያ ክልል ግጭት ባለባቸው ዞኖች ውስጥ በተለይ በምዕራብና ቄለም ወለጋ ዞኖች ውስጥ በሚገኙ በርካታ ወረዳዎች የስልክ አገልግሎት ከተቋረጠ ዓመታት መቆጠራቸውን ነው ነዋሪዎች ለአሜሪካ ድምጽ የተናገሩት። የአገልግሎቱ መቋረጥ ማህበራዊና ኢኮኖሚያዊ ጉዳቶች እያስከተለባቸው መሆኑንም ነዋሪዎች ገልጸዋል። የቄለም ወለጋ ዞን ግዳሚ ወረዳ ግራይሶን ከቀበሌ ነዋሪ መሆናቸውን የገለጹት አቶ ከድር አሜ የኔትወርክ አገልግሎት ከተቋረጠባቸው ዓመታት መቆጠሩን ገልጸው ስልክ መደወል ከፈለጉ ወደ ሌላ አካባቢ ለመጓዝ እንደሚገደዱ ተናግረዋል።
የስልክ ኔትወርክ እኛ አካባቢ ላይ የለም። አንዳንዴ ከበርካታ ጉዞ በኋላ ዳገት ላይ ወጥተን እንዳጋጣሚ ነው ሌላ ቦታ ያሉትን ቤተ ዘመድ የምናገኘው። ዳገት መውጣት የማይችሉ ደግሞ ይህን እድል አያገኙም። አሁን ባለውበት ቦታ ራሱ 30 ደቂቃ አልሞላም እየመጣ እየተቋረጠ ነው ያለው። እናም መንግስት ችግራችንን ተረድቶ አገልግሎቱን ቢመልስልን እንላለን።
የሰሜን ሸዋ ዞን ነዋሪ መሆናቸውን የገለጹትና ለደህንነታቸው በመዝጋት ስማቸውን እንዳንጠቅስ የጠየቁት ሌላ አስተያየት ሰጪ በዞኑ የስልክ አገልግሎት ከተቋረጠ 2 ሳምንት አልፎታል ሲሉ ያንን ተከትለው መጡ ያሏቸውን ችግሮች አብራርተዋል።
ኔትወርክ ነዳንጭቱ ኔትወርክ ኮፋሚቲ ወኒ ከመዩ ብየ ከነቲ ኤርጋ ብልብል አንተ ቱሬ ጅራ
ሁሉም ነገር በስልክ የሚንቀሳቀስ በሆነበት በአሁኑ ጊዜ እኛ ጨለማ ውስጥ ነን። ስለ ገበያ መረጃ የለንም። ስለ ጤና፣ ስለ ትምህርት በአጠቃላይ ምንም መረጃ የለንም። አስቸጋሪ ሁኔታ ውስጥ ነን። የስልክ ኔትወርክ ሲቋረጥ የስልክ አገልግሎት ብቻ አይደለም ህብረተሰቡ የሚያጣው። በአገር ደረጃ ሁሉም አገልግሎት በሚባል ሁኔታ በስልክ ከሆነ ቆይቷል። አሁን ስልክ ግብይትም፣ የትራንስፖርት፣ የትምህርት፣ የጤናና ዘርፈ ብዙ አገልግሎቶችም የሚከናወንበት ነው። ነገር ግን አሁን አገልግሎት መቋረጡ ወላድ እናቶች ሳይቀሩ አምቡላንስ እያለ መጥራት ባለመቻሉ ለአደጋ እየተጋለጡ ነው። አደጋ ካጋጠመን በምንም መልኩ መረጃውን ለሚመለከተው አካል ማድረስ አስቸጋሪ ነው። መንግስት አፋጣኝ መፍትሄ ቢሰጠን እንላለን።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ጠየቁና በምዕራብ ወለጋ ዞን የባቦ ገንቢል ነዋሪ መሆናቸውን የተናገሩት አስተያየት ሰጪም የአገልግሎቱን መቋረጥ አብራርተዋል።
ቃሚ ለማንኩን ሞ ቃሚ ሞቱማ ዮገነውከ ቃሚ ወራነ ብልሱማ ኦሮሞሙ በርዶ ካጀቹ ቃማ ከነ ግድትሞ ወልቲ ቡይዘከታ ኡመተመረኮዛ ቃሙ ወጥሽተራ ቤራ
በአካባቢያችን የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች ይንቀሳቀሳሉ። አንዱ ዛሬ ከመጣ ሌላኛው ነገ ይመጣል። ግጭቶች በየቀኑ አሉ። በመካከል ንጹሃን ዜጎች ይጎዳሉ። አሁንም ቀጥሏል። የስልክ አገልግሎት የለንም ከተቋረጠ ሰንብቷል። የመንግስት አካላት ስብሰባ ሲሰበስቡን የስልክ አገልግሎት እንዲቀጥሉልን እንጠይቃለን። ነገር ግን መልሳቸው የጸጥታው ችግር ሲስተካከል የሚል ነው። ምንም መሻሻል የለም።
የስልክ አገልግሎት መቋረጡ በኢኮኖሚያዊና በነፍስ አድን ማህበራዊ አገልግሎቶች ላይ ከፍተኛ ጉዳት እያደረሰ መቀጠሉን የአሜሪካ ድምጽ ያነጋገራቸው ነዋሪዎች በስፋት አብራርተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ሐሙስ መስከረም 9 ቀን 2017 ዓ.ም ለጋዜጠኞች በሰጡት መግለጫ በ2017 የበጀት ዓመት የደንበኞቹን ቁጥር ወደ 83 ሚሊዮን ለማሳደግ ማቀዱን ዋና ስራ አስፈጻሚው ገልጸዋል። ግጭቶች ባሉባቸው አካባቢዎች የስልክና የኢንተርኔት አገልግሎት መቋረጥ እያስከተለ ያለውን ችግር ግን ዋና ስራ አስፈጻሚዋ በስፋት አላብራሩም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ መግቢያችን ላይ ያስተዋወቅነው አብይ ርዕሳችን በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን የአካባቢው አስተዳደር ገለጸ የሚለው ዘገባችን ቆየት ብሎ የሚመጣ ይሆናል። አልዘነጋነውም። አብራችሁን ትቆዩ ዘንድ እንጋብዛለን። እስከዛው ድረስ ግን የሌላ አንድ ዘገባ ወደ እናንተ እናቀርባለን። የቻርልስ ሳተን የኢትዮጵያ ሙዚቃ አበርክቶትና የተዘነጋው ውለታቸው ይሰኛል። አሜሪካዊው ቻርልስ ሳተን በኢትዮጵያ ሙዚቃ እድገት ሂደት ውስጥ አሻራቸውን ካስቀመጡ ሁነኛ የውጭ ሀገር ዜጎች አንዱ እንደሆኑ ይነገርላቸዋል። በ1950ዎቹ መጨረሻ የሰላም ጓድ ወይም ደግሞ ፒስ ኮርፕስ አባል ሆኖ ወደ ኢትዮለሰትን በቆይታቸው የባህል ሙዚቃ መሳሪያ የሆነውን መሰንቆ ተምረው የአማርኛ ዘፈኖችን ከኦርኬስትራ ኢትዮጵያ የባህል ቡድን ጋር ተባብሮ በመድረክ እስከ ማቅረብ ደርሰዋል። አስማማየ ነው በአሁኑ ወቅት የ81 ዓመት አዛውንት የሆኑትን ቻርልሰተን ጋር በኢትዮጵያ የባህል ሙዚቃ ላይ ዙሪያ ላይ ተጫውቷል። ወደዛው ነው የምናልፈው።
ጊዜው 1959 ዓመተ ምህረት መጨረሻ ነው። አዲስ ዓመት ተቃርቧል። በወቅቱ ዝነኛ የነበረው የኦርኬስትራ ባንድና የባንዱ መሪ ተስፋዬ ለማ በአዲስ ዓመት ምን ይዘው ይቀርባሉ የሚለው የሚጠበቅ ነበር። ታዲያ ኦርኬስትራ ኢትዮጵያ ባንድ አሜሪካዊውን ቻርልስ ሳተንን በማሲንቆ ተጫዋችነት ለመድረክ እየተያበቀው በዚህ ወቅት ነበር። ቻርልስ ሳተንም እስካሁን ድረስ የሚታወቅበትን መሰንቆ የተሰኘው ዘፈኑን በዚያ ታሪካዊ መድረክ ላይ በአማርኛ ቀረበ።
እስቲ ተመልከቱ መሰንቆ ጨዋታ እስቲ ተመልከቱ መሰንቆ ጨዋታ ቃሉ ቃልን ወልዶ ስሜትን ሲመታ በእንቁጣጣሽ እለት በ1960 ዓመተ ምህረት ነው ለመጀመሪያ ጊዜ ተስፋ ለማ ደርሶልኝ ያቀረብኩት።
አሜሪካዊ ቻርልስ ሳተን ኢትዮጵያን በልዩ ልዩ የሥራ መስኮች ለማገዝ በአሜሪካ መንግሥት ከተላኩት የሰላም ጓዶች ወይም ፒስ ኮርፕስ መካከል አንዱ ነው። የእንግሊዝኛ ቋንቋን ለማስተማር በያኔው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአሁኑ የአዲስ አበባ ዩኒቨርሲቲ የተመደበው ቻርልስ የሙዚቃ ፍቅር የነበረውና ፒያኖን፣ አኮርዲዮንና ጊታርን የመሰሉ የዜማ መሳሪያዎችን ይጫወት ነበር። ቻርልስ ሳተን ለአሜሪካ ድምፅ በሰጠው ቃለ መጠይቅ ይኸው የሙዚቃ ፍቅር ለኢትዮጵያ የባህል ሙዚቃም የተለየ ስሜት እንዲኖረኝ አደረገ ይላል።
ከመጀመሪያው ጀምሮ ልዩ ነገር ሆኖብኝ በጣም ወደድኩት እና ስሜቴ ልክ የሌላ ኢትዮጵያ ነገር ቋንቋ፣ ባህል፣ ሁሉንም ነገር ስለ ኢትዮጵያ ለመማር እንደፈለግኩ የሙዚቃውንም በተለይ የሙዚቃ ስሜት ስላለኝ ስለ ኢትዮጵያ ሙዚቃ ለማወቅ ትልቅ ፍላጎት ነበረኝ እና በዚህ አይነት መንገድ ነው ለገባበት ቻልኩት።
ከኢትዮጵያ ሙዚቃ ጋር በፍቅር የወደቀው ቻርልስ ሳተን በወቅቱ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቅጥር ግቢ በሚገኘው ክሬቲቭ አርት እና ትዕይንተ ጥበባት ማዕከል በአሁኑ የባህል ማዕከል ውስጥ በታዋቂው የሙዚቃ ሰው ተስፋዬ ለማ እየተመራ የባህል ሙዚቃዎችን ያቀርብ ከነበረው ኦርኬስትራ ኢትዮጵያ ጋር ተቀራርቦ ለመታወቅ በቃም።
እና እኔ ከኦርኬስትራ ኢትዮጵያ ጋር ለመጫወት የቻልኩት አንዱ ምክንያት፣ ዋናው ምክንያት ተስፋ ለማ እኔ መሰንቆ ስማር ሲያይ የውጭ አገር ሰው ከኦርኬስትራ ጋር ተሰልፎ የኢትዮጵያን ባህላዊ ሙዚቃ ሲጫወት ትኩረት ያመጣል ወደ ኦርኬስትራ ኢትዮጵያ እና በዚህ አይነት አስተሳሰብ ነው የጋበዘኝ ከኦርኬስትራ ኢትዮጵያ ጋር እንድጫወት በኢትዮጵያ በባህል ማዕከል በስድስት ኪሎ እዚያ ነበር ለመጀመሪያው ጊዜ ከኦርኬስትራ ኢትዮጵያ ጋር እና ከአስተማሪ ጌታ መሳይ አበበ ጋር ተሰለፍኩት።
የፈጠረብ ስሜት ምንድን ነበረ? የኢትዮጵያ ሙዚቃ ስጫወት መጀመሪያ በማሲንቆ
በጣም የደስታ ስሜት ነበረኝ ተሰማኝ ማለቴ ነው። ምክንያቱም አዲስ ነገር ስለሆነ እኔ አልጠባበቅም ነበር እና መቼስ ከመጀመሪያው ጀምሮ እዛ ስቴጅ ላይ መድረክ ላይ ስወጣ ሰዎቹ በጣም ወደው ያጨበጭቡ ነበር።
የአማርኛ ቋንቋንና የማሲንቆ ጨዋታን ከአንድ ዓመት ባልበለጠ ጊዜ ተምሮና አውቆ ሙዚቃውን ያቀረበው ቻርለስ በወቅቱ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዳገኘ ኢትዮጵያውያን ዘመነኛ የሙዚቃ ወዳጆች ይመሰክሩለታል። ከዘመነኞቹም አንዱ
አድማጭ ተመልካቾቻችን ይህንን ዘገባ ሙሉን ለመከታተል በድረገጻችን ቪያ ማሃሪክ ላይ እንድታገኙታላችሁ ዛላይ እንድትከታተሉት እንጋብዛለን። የመጨረሻው ዘገባችን አብይ ርዕሳችን ነው። በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን የአካባቢው አስተዳደር ገለጸ። አስቴር ምስጋናው ዘገባ አላት።
በምስራቅ ጎጃም ዞን ስናን ወረዳ ሮብ ገበያ ከተማ ትላንት መስከረም 8 2017 ዓ.ም ምሽት 4 ሰዓት ላይ ሁለት መምህራን በፋኖ ታጣቂዎች ተገድለዋል ሲሉ የወረዳው አስተዳዳሪ አቶ አየነው ደለለ ዛሬ ለአሜሪካ ድምፅ ተናግረዋል። መምህራኑ ተገድለዋል ያሉበትንም ምክንያት ሲናገሩ
መስከረም 8 2017 ዓመተ ምህረት ከምሽቱ 4 ሰዓት አካባቢ ነው ድርጊቱ የተፈጸመው። በተለይ ትውልድን የሚቀርጹ መምህራን ላይ በጥይት ተደብድበው ህይወታቸው አልፏል። አንደኛ አቶ ጌታ እንዳለ ይባላል። ሁለተኛ አቶ አትንኩት ሁነኛው ይባላሉ። ሁለቱም የረው ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን ናቸው። በቅርቡ ነው ሁለቱ ማስተርሳቸውን ወይም ሁለተኛ ዲግሪያቸውን ሰርተው ትውልድ እየቀረጹ የነበረው ሲገደሉ የተገደሉበት ዋነኛ መነሻ ምክንያት ስናን ወረዳ በ2016 ዓመት የትምህርት ስርዓት ያልተካሄደበትና እንዲቀጥል ያላስቻልንበት አመት ስለነበረ ሁሉም የትምህርት ቤት ማህበረሰብ መምህራን፣ እርሰ መምህራን፣ ሱፐርቫይዘርና ህዝቡን በጋራ በመሆን ትምህርትን ማስቀጠል አስፈላጊ ነው በሚል በርካታ የንቅናቄ መድረኮችን ካካሄድን በኋላ ጽንፈኛው የትምህርት ጠል ከመሆኑም ጋር በተያያዘ ትምህርት ስርዓት ለምን አስጀመራችሁ እና ትምህርቱን ለማስቀጠል በዚህ ደረጃ እንቅስቃሴ ማድረጉ ተገቢነት የለውም በሚል በተለያዩ መምህራን እርሰ መምህራን ማስጠንቀቂያ ሲሰጡ ቆይተው እንግዲህ ከምሽቱ 4 ሰዓት አካባቢ ከሚኖሩበት ቤት ጋር ገብተው በማውጣት በግፍ ገለዋቸዋል ማለት ነው። ለዛሬ አጥቢያ ትምህርት በሁሉም ትምህርት ቤቶች ልናስጀምር ነበር ፕሮግራም የያዝነው። ለአማራት ግን ወይም ለአማራ ህዝብ ወጥቻለሁ ብሎ ያወጀው ራሱ ያልተገባ ስም የሰጠው ፋኖ ነኝ ብሎ የተደራጀው አካል ትምህርት ጠል በመሆኑ ምክንያት በስናን ወረዳ ትምህርት አላስቀጠልም ማለት ነው።
አቶ አየነው አክለውም መምህራኑ ትምህርት እንዳያስጀምሩ ድብደባና እገታና ሌሎችም ወከባዎች እንደተደረገባቸው ተናግረዋል።
6 አካባቢ እርሰ መምህራን፣ 3 ሱፐርቫይዘር፣ በመምህር ደረጃ 14 አካባቢ የሚደርሱ መምህራን ትምህርት እንዲቀጥል ፍላጎት አላችሁ በሚል ሀሳብ ተደብድበዋል። ቦታው ድረስ ታፍነው ተወስዶ ተደብድበው ገንዘብም ተቀብለው የተለቀቁበት ሁኔታ አለ። ጉዳት የደረሰባቸው አሁንም ሕክምና ላይ የሚያደርጉ አካሎችም ጭምር አሉ። ይሄ ቡድን መንገድ ላይም ጭምር ከደብረ ማርቆስ ረቡዕ ገበያ ወይም እነሱ የሚሰሩበት አካባቢ ላይ ጉዞ የሚያደርግ ማንኛውም መምህር እንዳይንቀሳቀስም ጭምር በመከልከል ሲገኝ በከፍተኛ ሁኔታ የመግረፍ የመደብደብ እና ወደ አካባቢው ወደ ትምህርት ወደሚሰጥበት ቦታ ላይ እንዳይሄድ የመከልከል ሁኔታዎች ተፈጽመዋል።
በዋሽንግተን ለአሜሪካ ድምጽ ባልደረቦች በዚህ ጉዳይ ላይ ምላሽ የሰጡን የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ስሜነ ሙላቱ በስናን ወረዳ ሙያቸው መምህራን በመሆናቸው የተገደሉ የሉም ብለዋል።
በሙያቸው የተነሳ መምህራን ስለሆኑ በስናን ወረዳ የተገደለ ምንም አይነት የአማራ ተወላጅ እንደሌለ እንያዝልኝ። በአጠቃላይ ሙያውን በተመለከተ መምህር ስለሆነ የተገደለ ወይም ደግሞ የተረሸነ የማህበረሰብ ክፍል የለንም። ነጻ የምናወጣው የአማራን ህዝብ ነው። ሌላ ነጻ የምናወጣው የአማራ ህዝብ የለንም። ሙያውን ግን በመጠቀም የባንዳነት ስራ ላይ የሚሳተፉ የመረጃነት ስራ ላይ የሚሳተፉ ለጠላት መረጃ የሚሰጡ ሆነው ከተገኙ እርምጃ ይወሰዳል። መምህርም ሆነ ዶክተርም ሆነ የትኛውም አካል ሆነ እርምጃው በዚህ ልክ ይቀጥላል፣ በጠላት አሰላለፍ ውስጥ እስከተገኙ ድረስ።
ይህ በእንዲህ እንዳለ ባለፈው ዓመት በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል የቀጠለው ግጭት ዘንድሮም በመቶ ሺዎች ተማሪዎች በትምህርት ገበታቸው እንዳይገኙ እያደረገ መሆኑ ተገልጿል። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ዓመት በዞኑ ሙሉ ለሙሉ ተቋርጦ የነበረውን የመማር ማስተማር ሂደት ዘንድሮ ዓመት ለማስጀመር አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል።
እንግዲህ በዚህ ዓመት በሁሉም የክፍል ደረጃዎች 710,000 በላይ ተማሪዎችን ነው ለማስተማር አቅደን እየተንቀሳቀስን ያለ ነው። በአሁኑ ሰዓት በአንደኛ ደረጃ 32,000 በላይ ተማሪዎች ተመዝግበዋል። በሁለተኛ ደረጃ 11,000 በላይ ተማሪዎች ተመዝግበው የመማር ማስተማር ስራቸውን እያከናወኑ ነው ያሉ ማለት ነው። ስለዚህ ባለፈው ዓመት ወቅት በዚህ በተመሳሳይ ወቅት ጋር ስናነጣጥረው ባለፈው ዓመት ምንም አይነት የትምህርት እንቅስቃሴ ያልነበረበት ነው። በዚህ ዓመት ደግሞ የተገኘውን አንጻራዊ ሰላም ተጠቅመን የመማር ማስተማር ስራ ለማስጀመር ሰፊ ርብርብ እየተደረገ ነው ማለት ነው። ስለሆነም በዞናችን ያሉ 11 ወረዳዎች ላይ የመማር ማስተማር ስራ ተጀምረዋል ማለት ነው። አጠቃላይ ከአንደኛ እስከ 12ኛ ክፍል 42,000 በላይ ተማሪዎች የመማር ማስተማር ስራ ጀምረዋል ማለት ነው።
አቶ ጌታሁን በእቅዳቸው መሰረት መሄድ ያልቻሉበትን ምክንያት ሲያብራሩ
ታጠቁ ኃይሎች የመማር ማስተማር ስራ እንዳይጀምር የሚያደርጉት እንቅስቃሴ ነው። መምህራንን ያስራሉ፣ መምህራንን ደሞዝ ይቀጣሉ፣ ገንዘብ ይቀጣሉ። ወደ ትምህርት ገበታቸው ወደ ትምህርት ቤት ሄደው ስራቸውን እንዳይሰሩ፣ ነጻ እንቅስቃሴ እንዳያደርጉ የተለያየ ዛቻና ግርግር አለ። ሁለተኛ በእነዚህ ኃይሎችም ጭምር ከ264 በላይ ትምህርት ቤቶች ካምፕ አድርገው በመያዛቸው ምክንያት ትምህርት ቤቶቹ እስካሁን ያልተለቀቁ ናቸው ማለት ነው። ስለሆነም የታጠቁ ኃይሎች በመማር ማስተማሩ ስራ ላይ እያሳደሩት ያለው ተጽዕኖ በችግር ደረጃ ነው እየገመገም ነው ያለ።
በምስራቅ ጎጃም ዞን ጎቻ ሲሶ እነሴ ወረዳ አውራጃ አንደኛ ደረጃ ትምህርት ቤት መምህር መሆናቸውንና ስማቸው በይፋ እንዳይጠቀስ የጠየቁን ግለሰብ በአካባቢው ትምህርት ዘንድሮ አለመጀመሩ ለተማሪዎችም ሆነ ለመምህራን ትልቅ ኪሳራ ነው ብለዋል። ለትምህርት አለመጀመር ምክንያቱ ኃላፊነቱን የሚወስድ አካል አለመኖሩ ነው ብለዋል።
ከተማ አካባቢ ላይ ምዝገባ ተጀምሮ ነበረ። ነገር ግን ፋኖ ኃይሎችም ገብተው ምዝገባ እንደተጀመረ ተኩስ አንስተው ስለነበረ ያም ያለውን ተማሪ ምዝገባ አስተጓጉለዋል። ከዚህ በተጨማሪ በገጠሩ አካባቢ ያለው እውነት ለመናገር ምንም አይነት ትምህርት እንቅስቃሴ እንደሌለ፣ በማህበረሰቡም ትምህርት እንደማይጀመር ተስፋ የተቆረጠበት። እርግጥ አንድ ሁለት ጊዜ ስብሰባም ለማካሄድ ተሞክረዋል ከአመራሩ ጋራ። ስለዚህ ባለው የጸጥታ ሁኔታ ኃላፊነቱን የሚወስድ የመንግስት አካልም የለም፣ ኃላፊነቱን የሚወስድ የፋኖ አባልም ስለሌለ ወይም ደግሞ አመራር ስለሌለ
ማህበረሰቡም አሁን ተማሪዎችን ማንን አምኖ ወደ ትምህርት ቤት እንደሚልክ እውቅና ስለሌለው፣ በነገራችን ላይ በለጡም የታጠቀ አካል ችግር የሚደርስበት ኃላፊነቱን የሚወስድ አካል ባለመኖሩ ምክንያት ራሱን አግልሎ ዝም ብሎ የተቀመጠበት ሁኔታ ነው ያለው።
ሌላው በዞኑ ከሞጣ ቀራኒዮ በምትገኝ ሸጌ ቀበሌ በሚገኘው ሸጌ አንደኛ ደረጃ ትምህርት ቤት መምህር መሆናቸውን የነገሩን ለደህንነታቸው ስለሚሰጉ ስማቸውን በይፋ አየር ላይ እንዳናውል የጠየቁን ግለሰብ በሁለቱ ታጣቂ ኃይሎች አለመግባባት ዘንድሮ ትምህርት አለመጀመሩ እንዳሳዘናቸው ገልጸዋል።
በሁለቱ ኃይሎች አለመግባባት ትምህርት አልተጀመረም፣ ምዝገባ እንቅስቃሴም አልተደረገም። የመንግስት አካልም እንዲጀምር ስብሰባ አካሄዶ ነበር ልሳነ መምህራን፣ እስካሁን ግን ትምህርት አልተጀመረም። አሁን በባለፉት በሰባት ተብሎ ነበር፣ ደግሞ አሁን በ17 ይባል መረጃ አለ። እነዚህኞች ትምህርት እንዲጀምር አልፈለጉም እና በሁለቱ አለመግባባት ትምህርት ቤቶች አልተጀመሩም። መምህራን ላይ ብዙ ተጽዕኖ አሳድሯል። አንደኛ ወዘኔነቱ በቃ ለምንም ነገር ውሎ መግባት ያችን ወራዊ ክፍያ ጠብቆ ነው የሚኖር። በዚያ ላይ ደግሞ ዛሬ ይታገዳል፣ ነገ ይታገዳል፣ ስጋት ላይ ነው። አሁን ሰሞኑ ራሴ ደግሞ የፋነ መምህራን ምክትል ርዕሰ መምህራን ታግዶ ከሁለት ቀን በፊት ነው የተለቀቀ እና መምህራንም ደሞዝ ይቆማል፣ ነገ ተነገ ወዲያ ልጆቻችን በምን እናስተዳድራለን የሚል ሳቢያ ነ ልጆች ራሱ ወላጁንም መምህራንም ጤና ነስቷል። እንዴት ነው አንድ አመት ወዝነን ከም ሁለተኛ አመት እንዴት ነው እቤት ተቀምጠን የምንውለው? ሌላ መተዳደሪያ የለን። ለምንድን ነው እንደ ሌሎች ማንማር?
የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ስሜነ ሙላቱ በበኩላቸው ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበትም ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል።
በጦርነት ውስጥ ነው ያለ ነው፣ ውጊያዎች ውስጥ ነው ያለ ነው። ማህበረሰባችን እያስተዳደርን ነው። ማህበረሰባችን በዚህ ሰዓት ደግሞ ትምህርት እንዲኖር አይፈልግም፣ የራሱም ውሳኔ ስለሆነ። ምክንያቱም በየቀኑ ጦርነቶች ስላሉ በከባድ መሳሪያዎች ተቋማትንና ጤና ጣቢያን ሳይቀር ትምህርት ቤቶችን ሳይቀር እየመታ ስለሆነ፣ በዚህ መሀል ለእነዚህ ህጻናት ዋስትና ስለሌለና ካምፖችን ስለሚደበድብ ልጆቻቸው አደጋ ላይ እንዲያወድቁ ትምህርት መጀመር የለበትም የሚል የህዝብ ውሳኔ አለ። ያን የህዝብ ውሳኔ ደግሞ እንግዲህ የአማራ ፋኖ ያስተገብራል።
የሰብአዊ ሁኔታ ላይ ዩኒሴፍ በኢትዮጵያ በተለይ በአማራ ክልል ከ4.1 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ገልጿል። ይህም በክልሉ ካለፈው ዓመት የትምህርት ዘመን አጠቃላይ 35% ያሳያል። በምስራቅ ምዕራብ ጎጃምና ደቡብ ጎንደር ዞኖች 89 በሚሆኑ ትምህርት ቤቶችም በተመሳሳይ ጊዜ መዘጋታቸውን በዘገባው ተመልክቷል። በምስራቅ ጎጃም ዞን ጎቻ ሲሶ ነፍሴ ወረዳ ሸጌ ቀበሌ ነዋሪ የስምንት ልጆች አባት መሆናቸውን የገለጹልንና የአምስተኛ የስድስተኛና የዘጠነኛ ክፍል ሴት ልጆቻቸው ከባለፈው ዓመት ጀምሮ ያለ ትምህርት መቀመጣቸው እንዳሳዘናቸው ገልጸው በከተማው ትምህርት ባቋረጡ ተማሪዎች ላይ ከባድ ማህበራዊ ቀውስ መከሰቱን ገልጸዋል።
በጣም ልጆቻችን እየተሰቃዩ ነው። መማር ይፈልጋሉ፣ ግን ስራም ሳይኖር ትምህርት እንዴት ይጀመር? እንዴት በጣም መማር አልቻሉ። ፋ እየቆረጠን አሁን ለአካለ መጠን የደረሱት እነዚህ ለጋብቻ የደረሱ ልጆች አሁን ከዘጠኝም ከአስርም ከሰባትም ያሉት ሴቱም ወንዱም እያገባ ነው ያለው፣ እየተጋባ ነው። ቀርቷል ትምህርት የሚባል ነገር ተስፋ ቆረጡ። የሁለተኛ ዓመታቸው ነው በቃ።
ወላጅም መምህርም ነኝ ያሉኝ የጎቻ ሲሶ ወረዳ አውራጃ አንደኛ ደረጃ መምህር መሆናቸውን ቀደም ሲል የገለጹልን መምህር እርሳቸው የሚያውቋቸው ተማሪዎች ሳይቀሩ ወደ ሴተኛ አዳሪነት እየተለወጡ እንደሆነ ነግረውናል።
ያው ቅድም እንደተናገርኩት መምህርም ነኝ ብያለሁ፣ ወላጅም ነኝ። የማስተምራቸው ሁለት ልጆች አሉ ቤት ውስጥ። አሁን ላይ ያለውን አባቢ ትምህርት የሚጀምረው መቼ ነው? ዘንድሮም ሳይጀምር ሊቀጥል ነው የሚል በጣም አስጠቃቂ የሆነ ጥያቄ ጠይቁኛል። እንደ ወላጅ እንደታስ ነው። አንዳንዶቹ በዚህ ትምህርት ባለመጀመሩ ምክንያት ኢኮኖሚያዊ ቀውስ ውስጥ እየገቡ፣ አንዳንዶቹ ደግሞ እውነት ለመናገር ተስፋ በመቁረጥም 1 ኪሎ ስኳርና 1 ኪሎ ቡና ይዘው ከዚያም በተጨማሪ 1 ጠርሙስ አረቄ ይዘው ሴተኛ አዳሪ ሆነው የተቀመጡበት እና በጣም እንደ ወላጅ ሆነን ስናየው ትልቅ ውድቀት ያጋጠመን ትልቅ የስነ ልቦና ውድቀት ያጋጠመበት ወቅት እንደሆነ ትልቅ የሆነ በቃ የማህበራዊ ቀውስ ውስጥ እንዳለ የሚያሳይ ነገሮችን እንደ ወላጅ እያየሁ እየታዘብኩ ነው ያለው።
የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ
ትምህርት ከሁሉም ነገር ነጻ ሆኖ መፈጸም ያለበት ትውልድን በማስቀጠል ደረጃ ሀገርን በመገንባት ደረጃ ትልቅ ፋይዳ ያለው ከየትኛውም የፖለቲካ ልዩነት ነጻ የሆነ ተቋም ነው ብለን ብንወስደው። ስለዚህ የቅብብሎች የትውልድ ቅብብሎች ጉዳይ ነው። የትምህርት ጉዳይ ዜጎችን በመልካም ስነምግባር የማነጽ የሀገር ባለቤት እንዲሆኑ የመስራት ለዚህ ደግሞ ትምህርት ቤቶች ነፃ ሆነው ሰላማዊ ሆነው የመማር ማስተማር ስራው ፍጹም ኮሽታ በሌለበት መንገድ መከናወን አለበት ተብሎ ነው።
ተጨማሪ መረጃ ከክልሉ ትምህርት ቢሮ ለማካተት ለቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ባለፈው ዓመት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከአሜሪካ ድምጽ ጋር ባደረጉት ቆይታ ባለፈው የትምህርት ዘመን በክልሉ ከ3700 በላይ ትምህርት ቤቶች ዝግ መሆናቸውን መናገራቸው ይታወሳል።
የተከበራችሁ አድማጭ ተመልካቾቻችን መግቢያችን ላይ ስናስተዋውቅ ዘገባው የተሰናዳው ባስቴር ምስጋና ነው የተባለው እንዲታረም እንጠይቃለን። ይህ ዘገባ የተጠናቀረው በደረጀ ደስታ ነው። አብራችሁን ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልን።